ከኤስቢኤስ ራዲዮ ዳውንሎድ በማድረጎ እናመሰግኖታለን። ሙሉ ፕሮግራሙን እንዴት ማድመጥ እንደሚችሉ ለመረዳት sbs.com.au/amharic ይጎብኙ።
ቀደም ባለው የቃለ ምልልስ ዝግጅታችን ዶክተር ይርጋ ገላው በከርተን ዩኒቨርሲቲ የሰብአዊ መብቶች ትምህርት ማዕከል ገዲብ ተመራማሪና መምህር ዓለም አቀፉን የጸረ ዘረኝነትና አገር አቀፉን አካታች የብዝሃነት ስምምነት አስመልክተው ከጸረ ዘረኝነት ወደ ብዝሃነት ማክበሪያ ቀንነት መዛወርን ቅምና ጉዳቶቹን አማራጭ የጸረ ዘረኝነትና ስምምነት ቀንን ፋይዳዎች ነቅሰው አስረድቷል። ወደ ቀጣዩና የመደምደሚያ ክፍላችን ያመራ ነው። እንዲህ ነው።
በሌላ በኩል አንዱ የተካሄደ ያለው ውይይት የዘረኝነት በብሔራዊ ስሜት ተቀብቶ ያልፋል በጸረ አውስትራሊያ ጸረ አሜሪካ አቋም። ለምሳሌ ትራምፕ ደጋፊዎች አብዛኛው ራሳቸውን በዘረኝነት አያዩም፣ ጭራሹንም ለአሜሪካ ተቆርቋሪ ተሟጋች አድርገው ነው የሚያዩት። እና ዘረኝነት በብሔራዊ ስሜት ውስጥ የመሸፈን ሁኔታው ወይም የተያያዥነቱ ምን ይመስላል? አደገኝነትስ አለው?
አዎ፣ አንዱም በጣም ትልቁ ችግርም ይሄ ነው። ምክንያቱም ሰዎች ራሳቸውን ዘረኛ ብለው አይጠሩ። ራሳቸውን አገር ወዳድ፣ ለህዝባቸው ተቆርቋሪ አድርገው ነው የሚያቀርቡት። የዘረኝነት አንዱ ትልቁ ቁልፍ ነገር ጭካኔን ወደ አርበኝነት የመቀየር ኃይል አለው። አሁን ለምሳሌ አንድ በነጮቹ ፖለቲካ ውስጥ የሌሎችን ዘሮችን ከራሱ ዘር ከነጩ ዘር እንዲለዩ ባህላችንን እያቆሸሹ ነው፣ ሃይማኖታችን እያጠፉ ነው፣ ማንነታችን እየበከሉ ነው ብለው የሚነሱ ሰዎች ልክ እንደ አርበኛ የሚታዩበት ሁኔታ ነው። ስለዚህ ዘረኝነት በሌሎች ሰዎች ላይ ክፉ መፈጸምን የሚፈቅድ ወይም በሃይማኖት ብንሄድ ኃጢአትን፣ በህግ ብንሄድ ወንጀልን ሁሉ ደምስሶ የፈለግነው ነገር ለማድረግ የሚያስችል ምክንያት የመስጠት ኃይል አለ። ባይ ዘ ወይ ብዙ አይነት ናሽናሊዝሞች አሉ። እኛ የኢትዮጵያ በተለይ የተማሩት የአውሮፓን ብቻ ስለሆነ በአውሮፓ ናሽናሊዝም ስለሚመሩ ነው እንጂ ሌላ በጠላተኝነት ላይ ያልተመሰረቱ የናሽናሊዝም አማራጮች አሉ። ያ እንደተጠበቀ ሆኖ ግን በዚህ በአውሮፓው በምንሄድበት ጊዜ አውሮፓውያን ናሽናሊዝምን የፈጠሩት በተለይ ደግሞ ብዝሃነትን ይቀበል የነበረውን ባህላቸውን ካጠፉና ሌሎች ህዝቦችን በቅኝ ግዛት በባርነት እየገዙ እነሱ የበላይ ሌሎቹ የበታች አድርገው ከቆጠሩ በዛ ስነ ልቦና ከተገነቡ በኋላ ነው ናሽናሊዝምን የፈጠሩ። በዚያ ናሽናሊዝም አስተሳሰብ ውስጥ ኔሽን የምትባለዋ ኔሽኗ የእኛ ነች፣ የእኛ የነጮቿ ነች፣ ሌሎቹ ግን የኔሽኑ ጠላቶች ናቸው። ባህላቸውን ካመጡ ካሳደጉ ማንነታቸው ከተስፋፋ የእኛን ኔሽናችንን ያጠፉብናል። ስለዚህ ናሽናሊዝም ማለት እኛ ነባር የመሰረትናት የእኛ ቋንቋ፣ የእኛ አስተሳሰብ፣ የእኛ ማንነት የስርዓቷ የስቴቷ መገለጫ ነች ብሎ ማመን ነው። በግልባጩ ይሄ ማለት ምንድን ነው? የኔሽን ኤነሚ ያስፈልጋል ማለት ነው። ኤነሚ ከሌለ ሰው ተሰባስቦ አርበኛ ሊሆን የሚችልበት ምክንያት አይኖረውም ማለት ነው። ሃይማኖት፣ ባህል፣ ወዘተ የሚባሉት ነገሮች ሁሉ ተሰባስበው የሚችልበትን ኃይል እንዲያጡ አድርጓል። በባህላቸው ምክንያት ወይ በሃይማኖታቸው ምክንያት ነጮች አብረው መቆም አይችሉም። የቀራቸው ነገር ትልቁ ነገር ናሽናሊዝም ነው። ናሽናሊዝሙ ደግሞ የተገነባው በዘረኝነት ላይ ነው። እና አሁን ትልቁ ዳይሌማ ምንድን ነው? በእነሱ ውስጥ የቀኝና የግራውን ውዝግብ በምናይበት ጊዜ ወደ ቀኝ የሚሄዱት ወደ ናሽናሊዝሙ ወደ ዘረኝነቱ በጣም ሲጠጉ ነው። ያንን ደግሞ በኢኮኖሚ በተለያዩ መንገዶች ደግሞ ለማስታገስ በሚሞክሩበት ጊዜ ደግሞ ወደ ግራ ያዘማሉ። ያ ናሽናሊዝም ደግሞ በዘረኝነት ከተመሰረተው ብሔርተኝነት አውድ ግን ለመውጣት አልቻሉም፣ በውስጣቸው በተፈጠረው ታሪካዊ ጥፋት ምክንያት ማለት ነው። እና የዚህ የናሽናሊዝም ብሔርተኝነት ትልቁ ችግር ብሔራዊ ጠላት ላይ የተመሰረተ ስለሆነ ነው። ብሔራዊ ጠላት ደግሞ በምናይበት ጊዜ በአውስትራሊያ ወይም ደግሞ በኢትዮጵያም ልንሆኑ መውሰድ እንችላለን። እጅግ ትልቅ የሆኑ ችግሮችን በሚቀጥለውም ትውልድ ውስጥ ማስከተሉ አይቀርም ማለት ነው።
ይህንኑ አስመልክቶ ሐሙስ ማርች 21 ሶ በሚያስተምሩበት በምርምር በሚያካሄዱበት ከርተን ዩኒቨርሲቲ ውስጥ ነትን ማጥበብ በዘረኝነት የዘር ልዩነትን መክላትና ሃርሞኒ ዳይን አስመልክቶ ክርክሮች ይካሄዳሉ። ከዛ መድረክ ላይ ተጋባዥ ተናጋሪዎች ውስጥ አንዱ ኖት። ዩኒቨርሲቲው ይህንን አይነት ቁልፍ የሆነ ውይይት ለማካሄድ ተነሳሳው ከምን አኳያ ነው? ምን ፋይዳዎች ይገኙበታል? በምን መልክ ነው ጭብጦችን፣ ግንዛቤዎችን ለማስጨበጥ ተነሳስቶ ያለው? ከዚህ ምሳሌስ በሌላው የተቀረው አውስትራሊያም ሆነ ከዩኒቨርሲቲ አጥር ውጭም ባለው እንደዚሁም ደግሞ ቀደም ሲል እንዳነሱት በኢትዮጵያም ቢሆን አብነትነቱ ምን ይሆናል ይላሉ?
በማስተምርበት ዩኒቨርሲቲ ውስጥ ካርተን ምዕራብ አውስትራሊያ ውስጥ ካሉት በብዙ ተማሪዎችን በመቀበልና ብዙ ስራዎችን እንደማለት ትልቁ ዩኒቨርሲቲ ነው። በርካታ ተማሪዎችና አስተማሪዎች በመሰባሰብ እንግዲህ በዚህ ቀን ላይ አንድ ክርክር ነው የተዘጋጀው። እኔ የምደግፈው የክርክር አቋም አውስትራሊያ የሃርሞኒ ዴይ በሚል የብዝሃነት ቀን በሚል ይሄ ቀን እንዲከበር ማድረጉ ከፍተኛ የሆነ ጉዳት አለው፣ ሊቀየር ይገባል፣ በዘረኝነት ችግር ላይ ልንወያይ ይገባል እንጂ ልዩነትን በማክበር ጉዳይ ላይ ልንነጋገርበት የሚገባ ሌላ ቀን ቢሆን ይሻላል እንጂ ይሄ ሊሆን አይገባም የሚል መከራከሪያ ይዤ ነው መከራከረው። እና ከተለያየ ዲፓርትመንት እና ከተለያየ ልምድ ታወቁ ሰዎች መጥተው ያንን ውይይት እናደርጋለን። በውይይቱም ተማሪዎችም ሆነ ሌሎች ጥያቄ ጠይቃሉ ማለት ነው። እና እንዲህ አይነት ውይይት በብዙ ዩኒቨርሲቲዎችም ካምፓሶችም ሊደረግ ይገባን ብዬ አስባለሁ። ምናልባት የእኛ ሰዎች አሁን ህይወታችን ብዙ ጊዜ የሚያጠነጥነው በራሳችን ባህልና ማንነት ውስጥ ስለሆነ እናስተውለውም እንጂ በተለይ ልጆቻችን ወደፊት የሚወለዱበት ተወልደው የሚያድጉበት ህይወታቸውን የሚመሰርቱበት እና የልጆቻቸው የሚመጡበት ዓለም በከፍተኛ በሆነ ነውጥ ውስጥ እየገባ ያለ ዓለም ነው። ከነዚህ ነውጦች አንዱ አልላቀቅ ያለው ይሄ የዘረኝነት አስተሳሰብ ከቴክኖሎጂውም ጋር አብሮ እየተራቀቀ በአልጎሪዝሙም በሁሉም ነገር አርቲፊሻል ኢንተለጀንሱን በሁሉም የሚቀላቀልበት ሁኔታ እየተፈጠረ ነው። ስለዚህ በተለይ ከልዩ ልዩ ሀገር የምንመጣው ሰዎች ከኢትዮጵያም የምንመጣውም ጨምሮ በዚህ ዙሪያ ላይ የራሳችን የሆነ ውይይት ግንዛቤ ያስፈልገናል። የራሱን ቋንቋ ለልጆቹ የማያስተምር ቤተሰብ በራሱ አገር ባህል ላይ ክህደት የፈጸመ ግለሰብ ነው ብዬ ነው የሚገምተው። በእርግጥ ተገዶ ማስተማር የማይችል አንዳንድ ሊኖር ይችላል፣ ግን በሚችለው አቅም ያንዳንዱ ሰው የራሱን ባህል የራሱን ቋንቋ ለልጆቹ ማያስተምርና ማያስተላልፍ ከሆነ የራሳቸውን ቋንቋና ባህል ያላወቁ ኢትዮጵያውያን ነጮቹ ለሚጥሉባቸው ለሚጭኑባቸው የዘረኝነት ስያሜ ተጋላጭ ነው የሚሉ እናንተ እኮ ታሪክ የላችሁም እናንተ እኮ በእኛ ቋንቋ በእኛ ነው ሰው የሆናችሁት እንጂ ሰው አይደላችሁም ሲሏቸው የሚሰጡት መልስ የላቸው። የራሳችንን ልጆች ስነ ልቦና ለከፍተኛ አደጋ የምናጋልጠው አንዱ ባህላችንን ባለማስተማር ቋንቋችንን ባለማስተማር ነው። ልጆች አንዳንድ ቤተሰቦች ህፃናት በተለይ አፍ የሚፈቱት በራሳቸው የኢትዮጵያ ቋንቋ ሊሆን ይገባል። ሁል ጊዜ በራሳቸው ቋንቋ ካናገርናቸው የምንናገራቸውን ቋንቋ ስለሚለምዱ ስነ ልቦናቸውና አስተሳሰባቸውም በዛ የተቀረጸ ይሆናል። እና አንዱ የሀገራችን ውስጥ ያለው የሚያሳዝነው ገጽታ ይህንን ባህላዊ ትምህርትና ቋንቋ ለልጆቻችን አለማስተማር ከፍተኛ ጉዳት እንዳለው አለመገንዘባችን ነው። ሌላው ከዚህ ጋር ተያይዞ ይህንን አገር አገራቸው ያደረጉት ነጮቹ የራሳቸው ነባር አገር ስለሆነ አይደለም። ከሌላ ሰው ከሌላ ቦታ መጥተው ከአውሮፓ መጥተው ከሌሎች ቀምተው ራሳቸውን ገንብተውበታል። የተለያዩ አገሮችም እየመጡ ባህላቸውን በሚችሉት አቅም ለማስፋፋት እየሞከሩ ነው። ኢትዮጵያውያን ግን የራሳቸውን የጋራ ባህል፣ ቋንቋ፣ ስነ ጽሁፍ፣ ስነ ልቦና የሚያዳብሩበት ጠንካራ የሆነ ትስስር አልፈጠሩም። ይሄ በጣም አሳዛኝ የሆነ ነገር ነው። በእርግጥ ጥሩ ነው ቤተክርስቲያኖችን በመስራት ልዩ ልዩ ማህበራዊ ነገሮችን በማድረግ እንቅስቃሴዎች ቢኖሩም ህዝቡን የሚያገናኙና ትልልቅ ስራዎችን በጋራ ለመስራት የሚያስችሉ ጠንካራ የሆነ የጋራ የባህል የስነ ጽሁፍ የቋንቋ ማንነታችን የምናበለጽግባቸው ተቋማች ቢኖሩን በዛ ውስጥ የሚፈጠሩት ልጆቻችን ወደ ሌላው ዓለም ሲሄዱ ሌላው ህዝብ እዚህ ሲኖሩ የሚያፍሩ ሳይሆን ኢትዮጵያዊነት የዚህም ህዝብ የዚህም ቦታው ነው የራሳችን ነው በማለት ቦታውን ኢትዮጵያዊ ማድረግ እንችላለን። ምክንያቱም ከየትም ይምጣ አውስትራሊያ የመጣ ሰው ሁሉ አውስትራሊያ ቦታው ይሆናል። ያ ደግሞ ያመጣው ካልቸር ያመጣው ባህል የዚህም ሀገር ባለቤት ይሆናል ማለት ነው። የኢትዮጵያ ባህል የአውስትራሊያ ባለቤት ነው በመጣው ሰው ቁጥር ልክ ማለት ነው። ግን ባህሉን እየጣለ ከልጆቹም እንዳይተላለፍ እያደረገ የሚሄድ ሰው ግን ልጆቹንም ይበድላል፣ ራሱንም ይበድላል፣ አገሪቱንም አውስትራሊያም ብዝሃነት እንዳይኖራት አገሪቱንም ይበድላል ማለት ነው። እና ይህንን ማወቅና በዚህ ዙሪያ መስራት ይገባናል ብዬ አስባለሁ።
ዶክተር ይርጋ ገላው በከርተን ዩኒቨርሲቲ የሰብአዊ መብቶች ትምህርት ማዕከል ገዲብ ተመራማሪና መምህር ስለ ቃለ ምልልሱ እናመሰግናለን።
እኔም በጣም አመሰግናለሁ። እግዚአብሔር ይስጥልኝ።
እያደመጡ የነበረው የኤስፔስ አማርኛ ፕሮግራም ነበር። የፕሮግራሙን ቀጥታ ስርጭት ሰኞና አርብ ምሽቶች ያድምጡ። እንዲሁም ድረገጻችንን በመጎብኘት ኦን ዲማንድ እና በኤስፔስ ሞባይል አፕ ማድመጥ ይችላሉ። ድረገጻችንን sbs.com.au/amharicን ይጎብኙ።